የአሜሪካ ድምፅ ራዲዮ ጣቢያ ነው።
መከላከያ ሰራዊቶች ናቸው የገደሉ ሰው። በአጠቃላይ ደግሞ ጸጉራቸው ላይ በቀይ ኮፍያ ያላቸውን እና አሉ፣ ሌሎችም ደግሞ ከሆሚቾ የመጡት አሉ። በአጠቃላይ አሁን የተለያዩ እንትና አንድ አካል ምናምን ብቻም አይደለም የተለያዩ ናቸው እነሱ።
የአምቦ ከተማ የኮሚኒኬሽንስ ጉዳዮች ጽህፈት ቤት ኃላፊ አቶ ጋዲሳ ደሳሌ ናቸው። የአዲስ አበባው የዩናይትድ ስቴትስ ኤምባሲ በጉዳዩ ላይ የሰጠውን አስተያየት ጨምሮ ዝርዝሩን በዕለቱ አብይ ርዕስ ይዘናል።
ህዝቦች በየትኛውም አካባቢ ቢኖሩ ያው የኔ ናቸው የማይል ይሄኛውን የኔ ያኛውን የዛኛው ህዝብ እያደረገ በመከፋፈል በህዝቦች መካከል ያለውን የነበረ መስተጋብርም ጭምር ለማፍረስ የሚሰሩ ኃይሎች በመኖራቸው ምክንያት ነው።
የኢትዮጵያው ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ ናቸው። በዛሬው ዕለት ለአገሪቱ ፓርላማ ካሰሙት ንግግር የተወሰደ ነው። ይህንንም በዜና መጽሔት ክፍለ ጊዜ እናቀርባለን። ሕገ ወጥ ስኳር እየተዘዋወረ ነው በሚል በአምቦ ከተማ ዋና መንገድ ላይ ለተቃውሞ በወጡ ሰዎች ላይ የመከላከያ ሰራዊት አባላት ተኩስ ከፍተው 10 ሰዎችን ገድለዋል ሲሉ የአምቦ ከተማ ኮሚኒኬሽን ጉዳዮች ኃላፊ ለአሜሪካ ድምፅ ራዲዮ ተናገሩ። ከዜናዎቻችን ውስጥ ነው። ጤና ስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። ከሐሙስ ጥቅምት 16 2010 ዓ.ም ዝግጅቶቻችን ጋር አስተናጋጆቻችሁ አሉላ ከበደና
አዳነች ፍስሐየንን ከአቀናባሪያችን ንጉሱ ታምሬና ከስርጭት መሐንዲሱ ጋር እስከ 4 ሰዓት አብረናችሁ እናመሻለን። በቅድሚያ ግን የዓለም ዜናዎችን እናሰማለን። ህገወጥ ስኳር እየተዘዋወረ ነው በሚል በአምቦ ከተማ ዋና መንገድ ላይ ለተቃውሞ በወጡ ሰዎች ላይ የመከላከያ ሰራዊት አባላት ተኩስ ከፍተው 10 ሰዎችን ገድለዋል ሲሉ የአምቦ ከተማ የኮሚኒኬሽንስ ጉዳይ ኃላፊ ለአሜሪካ ድምፅ ሬዲዮ ተናገሩ። ከ15 ሰዎች በላይ ደግሞ ቆስለዋል ብለዋል። የሰራዊቱ አባላት እርምጃውን ተከትሎ ሰልፈኞች በቁጣ የጭነት መኪናዎችን ማቃጠላቸውን ቃል አቀባዩ ተናግረዋል። የአሜሪካ ድምፅ ያነጋገራቸው የከተማዋ ነዋሪዎች አሁን በከተማዋ መሳሪያ በደገኑና በታጠቁ ትልቅ መኪኖች ተሞልታለች ብለዋል።
ኬንያ ውስጥ ዛሬ የተካሄደው ፕሬዝዳንታዊ ማጣሪያ ምርጫ በፖሊሶችና በተቃዋሚዎች መካከል ግጭት አስከተለ። ተቃዋሚዎች በሚበዙባቸው አካባቢዎች ደግሞ የምርጫ ጣቢያዎች ሳይከፈቱ ቀርተዋል። በግጭቱም ቢያንስ 2 ሰዎች በተኩሱ ተገድለዋል። የምርጫ ኮሚሽን ኃላፊ ፏላ ቺቤቱካ በምዕራብ ኬንያ ተቃዋሚዎች በሚበረቱባቸው 4 ወረዳዎች ላይ በጸጥታ ተግባሮች ወይም ፈተናዎች ምክንያት ምርጫው እስከ መጪው ቅዳሜ ድረስ እንዲዘገይ መደረጉን ነው ያስታወቁት። ኪሱሙ ላይ በፖሊሶችና በተቃዋሚዎች መካከል በተነሳ ግጭትም 1 ሰው በተኩስ መገደሉን ፖሊስ ገልጧል። በርካታ የኪሱሙ የምርጫ ጣቢያዎች ተዘግተው ውለዋል። የምርጫ ባለስልጣናትም ሊገኙ አልቻሉም ነው የተባለው። ናይሮቢ በሚገኘው ደሳሳ ሰፈር ኪቤራ ተቃዋሚዎች በምርጫ ጣቢያው ፊት መሰናክል ለመስራት ሲሞክሩ ፖሊሶች እምባ አስመጪ ጋዝ ሲተኩሱ ታይተዋል።
የዩናይትድ ስቴትስ መከላከያ ሚኒስቴር ባለሥልጣኖች ኒጀር ውስጥ በያዝነው ወር 4 አሜሪካውያን ወታደሮች ስለተገደሉበት እስላማዊ መንግሥት ነኝ የሚለው ቡድን ስለከፈተው የደፈጣ ውጊያ ለዩናይትድ ስቴትስ የምክር ቤት አባላት ዛሬ ማብራሪያ ሰጥተዋል። የፔንታገን ማለት የዩናይትድ ስቴትስ ምክትል መከላከያ ሚኒስቴር ሮበርት ካርመን እና የአየር ኃይል ሜጀር ጀነራል አልበርት ኤልተን ከሀገሪቱ የሕግ መወሰኛ ምክር ቤት የወታደራዊ ኃይሎች ኮሚቴ ጋር በዝግ ስብሰባ ተነጋግረዋል። የሕግ መምሪያው ምክር ቤት የወታደራዊ ኃይል ኮሚቴ ደግሞ ለብቻው ተሰብስቦ አዳምጧል። የመከላከያ ሚኒስቴር ባለሥልጣኖች ኒጀር ውስጥ ስለተፈጸመው ግድያ ምርመራ እያካሄዱ ናቸው። በርካታ የምክር ቤት አባላት 1000 የሚሆኑ የአሜሪካ ወታደሮች በኒጀር መኖራቸው አስገርሟቸዋል። የወታደሮቹ ተልእኮ ምን እንደሆነም እርግጠኛ አለመሆናቸውን ጠቁመዋል።
የስፓኛ የካታላን ግዛት ፕሬዚዳንት ካርልስ ፑጂ ዱሞንት ከስፓኝ የመገንጠል ጥያቄ ቀውስ ማስከተል በቀጠለበት በአሁኑ ወቅት በግዛቲቱ የቅድሚያ ምርጫ ለማካሄድ የሚቻልበት ሁኔታ የለም ሲሉ እንዴት መግፋት እንደሚቻል የስፓኝ ምክር ቤት እንዲወስን ጠይቀዋል። የቅድሚያ ምርጫ ማካሄዱ በካታሎኒያ ላይ የቀጥታ አገዛዝ መጫኑን ለማቆም የሚችል መሆኑን የሚያረጋግጥ በቂ ዋስትና ከማድሪድ አልተገኘም ነው ያሉት። የምክር ቤት አባላት የካታሎኒ የራስ አስተዳደር ቦታን ለመቀልበስ በሰነዘሩት ዛቻ የሚገፉ ከሆነ የስፓኝ መንግስት የካታሎኒያን ግዛት ለነጻነት ከሚያካሄደው ዘመቻ ጋር የተያያዘውን የፖለቲካ ቀውስ ያባብሳል ሲሉ ፕሬዚዳንቱ ቀደም ሲል አስገንዝበው ነበር።
ከመጪው ሳምንት ጥቅምት 24 ቀን ጀምሮ ፕሬዚደንት ዶናልድ ትራምፕ ለ12 ቀናት የእስያ ጉብኝት ወደ ጃፓን፣ ደቡብ ኮሪያና ቻይና፣ ቪየትናም ያመሩና በእስያ ፓሲፊክ ሀገሮች የኢኮኖሚ ጉባኤ ላይ ይካፈላሉ። በሰሜን ምስራቅ እስያ የአሜሪካ ድምፅ ሬዲዮ ዘጋቢ ብራያን ፓደን በክልሉ የሚገኙ የዩናይትድ ስቴትስ ወታደራዊ አጋር አገሮች ሚስተር ትራምፕን የሚያስተናግዱት በከፍተኛ ጥንቃቄ እንደሚሆን ጠቅሶ በመካከላቸው የሚኖረው ውይይትም በጋራ ስምምነት ላይ ያተኩርና ይልቁንም የሰሜን ኮሪያ ጉዳይ ከተነሳ ጥንቃቄው ከፍ እንደሚል ጽፏል። አዲሱ አበባ ያቀርበዋል።
ፕሬዚዳንት ትራምፕ በመጀመሪያው የእስያ ኦፊሴላዊ ጉብኝታቸው የኪም ጆንግ ኡን ገዢ መደብ የኒኩለር ጦር መሳሪያና የተወንጫፊ ሚሳይል ፕሮግራሙን እንዲያቆም ተጨማሪ ዓለም አቀፍ ጫና እንዲደረግበት ደጋፊዎችን የማሰባሰብ እቅድ እንዳላቸው ታውቋል። ሰሜን ኮሪያ የኒኩለር ጦር መሳሪያ ባለቤት እንዳትሆን የማድረጉ ዓላማ በፕሬዚዳንት አስተዳደር ቀዳሚ አጀንዳ ሆኗል። ለዚህም በተባበሩት መንግስታት ድርጅት ውስጥ ከቻይናና ከሩሲያ ጋር በማበር ጫን ያለ የኢኮኖሚ ማዕቀብ እንዲጣል ይሻል። በዚሁ መሰረት ከሰሜን ኮሪያ ጋር ያለውን የንግድ ግንኙነት በ90%፣ የነዳጅ ገበያውን ደግሞ በ30% በመቀነስ ላይ ያነጣጠረ ነው። እገዳው ደግሞ በዓለም አቀፍ ደረጃ እንዲሆንም ነው የሚፈለገው። ይሁንና የዩናይትድ ስቴትስ ወታደራዊ ሸሪክ አገሮች ጃፓንና ደቡብ ኮሪያ ሰሜን ኮሪያ ላይ ወታደራዊ እርምጃ መውሰድ ያስፈልጋል፣ በዚያች አገር ላይም ዓለም አይታ የማታውቀውን እሳትና ቁጣ በማውረድ ከገጸ ምድር ማጥፋት በሚለው ፉከራቸው አይተባበሩም። ጃፓን ውስጥ ለጠቅላይ ሚኒስትሩ ሺንዞ አቤ ያለው ሕዝባዊ ድጋፍ ሰሜን ኮሪያ በጃፓን የአየር ክልል ያለፈውን የሚሳይል ሙከራ ካካሄደች ወዲህ እጅግ ጨምሮ ታይቷል። የደቡብ ኮሪያው ፕሬዚዳንት ሙን ጄ ኢንም ከፕሬዚዳንት ትራምፕ ጋር ሲገናኙ መልካሙን የቆየ ግንኙነት በሚያጠናክር ደረጃ ያስተናግዷቸዋል ተብሎ ይጠበቃል። ፕሬዚዳንት ሙን ከዚህ ቀደም ሰሜን ኮሪያን ወደ ድርድር ለማምጣት ያሳዩትን ጥረት ፕሬዚዳንት ትራምፕ የማይሰራ ሙከራ ማለታቸው አይዘነጋም።
የኢራቅ ወታደራዊ ኃይል እስላማዊ መንግስት ነኝ በሚለው ጽንፈኛ ቡድን ቁጥጥር ስር ያሉትን የመጨረሻዎቹን ቦታዎች ለማስለቀቅ ጥቃት ከፍቷል። የኢራቅ ጠቅላይ ሚኒስትር ሃይደር አልአባዲ አልኳም እና ራካ ላይ የቀሩት የጽንፈኛው ቡድን ጂሃዳውያን ያላቸው አማራጭ ሞት ወይም እጅ መስጠት ነው ሲሉ ዛሬ የጥቃቱን መከፈት አስታውቀዋል። የኢራቅ ኃይሎች ጽንፈኛው ቡድን ከሶስት ዓመታት ወዲህ ከተቆጣጠራቸው ግዛቶች ከ90% በላይ የሚሆኑትን የኢራቅ ወታደራዊ ኃይል ማስለቀቁ ታውቋል። ዩናይትድ ስቴትስ ወታደራዊ ኃይል እንደሚለውም 1500 የሚሆኑ የዳእሽ አማጽያን አልኳም አካባቢ ቀርተዋል።
በመጨረሻም የኩርድ መሪዎች ግጭትን ለማስወገድ ስንል መነጋገሩን በመምረጥ ለነጻነት የተካሄደውን የህዝበ ውሳኔ ምርጫ ውጤት ልናቆየው እንችላለን ሲሉ ለኢራቅ መንግስት ያቀረቡትን ሀሳብ የኢራቅ ጠቅላይ ሚኒስትር ሃይደር አልአባዲ አልተቀበሉትም። መንግስታቸው ሊቀበል የሚችለው የህዝበ ውሳኔውን መሰረዝና የሀገሪቱ ህገ መንግስት መከበር ብቻ ነው ሲሉ ጠቅላይ ሚኒስትሩ በመግለጫ አስታውቀዋል። ባለፈው መስከረም ወር በህዝበ ውሳኔው ምርጫ ድምፅ የሰጡት ኩርዳውያን የሰሜን ኩርዶች ክልል ነጻ እንዲወጣ በከፍተኛ ድምፅ ወስነዋል። የኢራቅ ጠቅላይ ሚኒስትር በበኩላቸው ህዝበ ውሳኔውን ህገ ወጥ ብለውታል። በምላሹም ኪርኩክን ጨምሮ በኩርዶች ቁጥጥር ስር ያሉትን አጨቃጫቂ ግዛቶችን ለማስመለስ ወታደራዊ ኃይል ልከዋል። አድማጮች፣ የምሽቱ ዜናችን እዚህ ላይ አበቃ።
ቮይስ ኦፍ አሜሪካ ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የሰዓቱን ዜና ነበር ያሰማናችሁ። የምሽቱ አስተናጋጆቻችሁ አሉላ ከበደና
አዳነች ፍስሐየንን። አድማጮች ለምሽቱ በርከት ያሉ ዘገባዎችና ቅንብሮችን ይዘናል። አሁን ወደ ቀጥታ የዕለቱን አብይ ርዕስ እንሄዳለን።
ሕገ ወጥ ስኳር እየተዘዋወረ ነው በሚል በአምቦ ከተማና ዋና ዋና መንገዶች ላይ ለተቃውሞ በወጡ ሰዎች ላይ የመከላከያ ሰራዊት አባላት ተኩስ በመክፈት 10 ሰዎችን መግደላቸውን የአምቦ ከተማ ኮሚኒኬሽን ጉዳዮች ኃላፊ ለአሜሪካ ድምፅ ተናገሩ። በተጨማሪም ከ15 ሰው በላይ ቆስሏል ነው ያሉት። የሰራዊቱ አባላት የወሰዱትን እርምጃ ተከትሎ ሰልፈኞች በቁጣ የጭነት መኪናዎችን ማቃጠላቸውን ቃል አቀባዩ ጨምረው ገልጠዋል። የአሜሪካ ድምፅ ያነጋገራቸው የከተማዋ ነዋሪዎች አሁን ከከተማዋ መሳሪያ በጫኑና በታጠቁ ከፍተኛ ተሽከርካሪዎች ተሞልታለች ነው ያሉት። በአዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ በበኩሉ በዛሬው ዕለት በፌስቡክ ገጹ ላይ ባወጣው ጽሑፍ በእጅጉ የሚረብሽ ሁከትና ግድያዎች በአምቦ ከተማ ዛሬ መከሰታቸውን በዘገባዎች ሰምተናል፣ በኢትዮጵያ ዜጎች በሰላምና በፍጹም ነጻነት ሀሳባቸውን እንዲገልጹ ማበረታታት ግጭቶችን በሰላማዊ መንገድ ለመፍታት እድል እንደሚፈጥር ልናሰምርበት እንወዳለን ያለው ሲሆን ግርማ ዝርዝሩን ይዛለች።
የአምቦ ከተማ ነዋሪዎችና የከተማው የኮሚኒኬሽን ጉዳዮች ኃላፊ ለአሜሪካ ድምጽ እንደተናገሩት በዛሬው ዕለት ጠዋት ከተለያዩ አቅጣጫ ወደ ከተማው የገቡ የጸጥታ ኃይሎች ተኩሰው ከ10 ሰው በላይ መግደላቸውን ነው። ከሟቾቹ ውስጥ ተማሪዎችም ጭምር እንዳሉበት ገልጸው የቆሰሉ ሰዎች በሆስፒታል ስለሚገኙ ቁጥሩ ሊጨምር ይችላል ብለዋል። ነዋሪዎቹ ለዚህ ግጭት ምክንያቱን ሲያስረዱ በሀገሪቱ የተፈጠረውን የስኳር እጥረት ተከትሎ በአምቦ ከተማ ላይም 1 ኪሎ ስኳር ከ65 እስከ 70 ብር እንደሚሸጥ ነው። እሱም ቢሆን እንደ ልብ እንደማይገኝ ገልጸው ትናንትናና ዛሬ ለተፈጠረው ግጭት መነሻው ይኸው ስኳር ነው ብለዋል። ስኳር የጫኑ መኪኖች በህገወጥ መንገድ እየተሻገሩ ነው የሚል መረጃን በመድረሱ ሰዎች እሱን ለመከላከል ዋና የመኪና መንገድ ላይ ወጥተው መንገድ በመዝጋት መኪና አላሳልፍ ብለዋል ይላሉ። ስሙን እንዳንጠቅስ የጠየቀን አንድ የከተማው ነዋሪ ሁኔታው ከጉደር ከተማ የተጀመረ ነው ሲል እንዲህ ያስረዳል።
ይህ ህገወጥ ስኳርና ቡና እያዘዋወራችሁ ተብሎ አምቦ ላይ 3 መኪና ተይዞ ነበር ከሶስት ቀን በፊት። ያንን መስሏቸው ሰዎች ያዙ። ሲይዙ ተፕሊስ ኖርማል አናስፈትሽም ነው ኦልሬዲ ታጅቦ ነው የመጡት። ማንም በሶስት በፓትሮል መኪና ማለት ነው።
ከየት ነበር የተነሳው?
የተነሱ እነሱ ከነቀምት ነው ምሉ። ሌላው ደግሞ ከድዴሳ ነው ምሉ። ትክክለኛ ኢንፎርሜሽን ኦልሬዲ ነቀምት መድረሳቸው ብቻ ነው የምታውቀው እንጂ ከየት እንደመጡ አይታወቁ።
ስለዚህ አምቦ ከተማ ላይ ሲደርስ ነው መኪናው የተያዘው?
ኖ ጉደር ከተማ ላይ። ከዛ በኋላ ጉደር ላይ ተያዙ። 4 ልጆች ተመቱ። አንዱ የኦሮሚያ ፈጥኖ ደራሽ ነው። ከዛ ሌላ 3 ሲቪል ናቸው። ሌሎቹ ሰዎች ሸሽቶ ወደ ቤታቸው ሲሄዱ የቀሩትን 3 መኪና ወደ አሁኑ ወደ ካምፓቸው ያስገቡት ማለት ነው። ያ እነዛ 3 መኪኖች ምን እንደጫኑ ምን እንደሆነ አይታወቅም።
ስለዚህ ከዛ በኋላ
ነው የጉደር ልጆች ለአምቦ ጥሪ ያደረሱ እንዲህ መኪና አልፈዋል እንዳታሳልፉ የሚባል ማለት ነው። ከዛ በኋላ አምቦ መውጫ ላይ መንገድ ተዘጋ። አምቦ ሙሉ ለሙሉ ከተማውን መንገድ ተዘጋ። ከዛ ሲጠብቁ ታደሩ። ምንም የመጣ ነገር የለም ሌሊቱ ሙሉ። ዛሬ ጠዋት ላይ 12:30 ላይ 6 ኦራል መኪና ከአዲስ አበባ እና ተሳቢ ዶዘር መንገድ የተዘጋበትን ወይ ምናምኖች የሚገፉትን እሱን ጭኖ መጡ። ሰባ ወደ አምቦ መግቢያ ማለት ነው። እዛ ላይ መኪናውን አወረዱ። የተወሰነ ኦልሬዲ ከዛ እንትን አስገፉና ወደ ተኩስ የተጀመረ ማለት ነው። በዛን ሰዓት ወጣቶችም ልጆችም ወደ ቤት አልገቡ መንገድ ላይ ነበሩ። ከዛ በኋላ ኖርማል እዛ መጀመሪያ ላይ ምንም የተመታ ሰው የለም። ወደ መሀል ከተማ ኖርማል፣ መሀል ከተማ ደግሞ ሌሎች መኪናዎች የዘጉ ነበሩ። በመኪናው ኃይል መግባት ስላልቻሉ በእግር ነው የገቡት። መሀል መናራ አካባቢ ደረሱና 2 ሰዎችን፣ 1 ሴትና 1 ወንድ የመጀመሪያ የመጥቷቸው እነሱ ነው። ከዛ በኋላ ጨዋጨዋ ተሰማ። ከዛ በኋላ ከግራም ከቀኝም ሰው ይጨዋል። በቃ እነሱ ወደ ታች ነው እንትን ያደረጓቸው። አሁን የሰው የሞተ ሰው እስካሁን ድረስ የምታወቀው በትክክለኛ የምታወቀው ወደ 12 ሰው ደርሰዋል በአሁኑ ሰዓት ማለት ነው።
ያነጋገር ነው ሌላ ነዋሪ ደግሞ እኔ ባይኔ ያየሁት 2 ተማሪዎችን ጨምሮ በዛሬው ዕለት የ8 ሰው ህይወት አልፏል ብሏል። የአምቦ ከተማ የኮሚኒኬሽን ጉዳዮች ኃላፊ አቶ ጋዲሳ ደሳለኝ ስለ ሁኔታው ለአሜሪካ ድምጽ እንዳስረዱት ህገ ወጥ ስኳር እየተዘዋወረ ነው በሚል ለተቃውሞ ዋና መንገድ ላይ በወጡ ወጣቶች ላይ ተኩስ ተከፍቶባቸው ተገድለዋል ብለዋል።
እስከ 10 ሰው ሞቷል። የቆሰለ ወደ 15 በላይ ናቸው።
የክልሉ መንግስት ይህንን የሚያውቀው አይመስለኝም ያሉት አቶ ጋዲሳ ዛሬ ትምህርት ቤቶችና የመንግስት መስሪያ ቤቶች ዝግ እንደነበሩ ጠቅሰው ድንገት ነው ተኩስ የተጀመረው ብለዋል።
መከላከያ ሰራዊቶች ናቸው የገደሉ። በአጠቃላይ ደግሞ ጸጉራቸው ላይ በቀይ ኩፍያ ያላቸው እና አሉ ሌሎችም ደግሞ ከሆሚቾ የመጡት አሉ። በአጠቃላይ አሁን አንድ አጋዝ ምናምን ብቻም አይደለም የተለያዩ ናቸው እነሱ። እኛ ወደ እነሱ ቀርበን ማየትም አንችልም፣ በጣም ፈራችኋለን።
ለተቃውሞ የወጡት ወጣቶች መንገድ ዘግተው መኪኖችን ማቃጠላቸውንም ተናግረዋል።
ተቃጠለ ዳንጎቴ መኪና አለ፣ አንድም አለ፣ ሁለቱን አይቻለሁ። የዳንጎቴና የቴለር ተቃጥሏል። እነዚህ ልጆቹ ከሞቱ በኋላ ሰው በቃ የሆነ ኢሞሽን ውስጥ ገቡና በጣም ተናደው ያው እንደዚህ ነው ያደረጉ ይመስለኛል ልጆቹ።
አቶ ጋዲሳ በአምቦ ከተማ ውስጥ የተከሰተው ሁኔታ እጅግ አሳዛኝ መሆኑን ጨምረው ገልጸዋል።
አሁን ያለው ሪያሊቲ ከዚህ በኋላ እኛ አንደብቅም፣ የምንደብቅበትም ምክንያትም የለን። በቃ ያው እውነት ነው ውሸት ውሸት ነው እና ያለው ሪያሊቲ ለማንም መስጠት በጣም ዝግጁ ነን እኛ።
አብዛኞቹ ነዋሪዎች እንደሚሉት በከተማው የመብራትና የኢንተርኔት መቆራረጥ እንደነበር፣ ስልክ ማውራትም እንደሚያስፈራ ገልጸው ከተማው የጦር መሳሪያ በያዙና በታጠቁ ኃይሎች ቁጥጥር ስር ሆናለች ብለዋል።
ሁኔታው በጣም ከባድ ነው። ከጉባኤ ጀምሮ እስከ ወለጋ መንገዶች ተዘግተዋል። ህዝቡ ራሱን ለመከላከል ምክንያቱም እኛ መንግስት ነው የምንለው እንጂ ከውጭ የመጣብን ወረራ ብለን አንገምትም። ስለዚህ ህዝብን በግዳጅ እንደ ጠላት በህዝብ ገንዘብ የተገዛሁት ወንድሞቻችን ናቸው ወታደሮች፣ ህዝብን ተፈጭቷል ብሎ ስለማንገምት ነገሩ መስመሩን ስቷል። ህግ አለ፣ ህገ መንግስት አለ፣ መንግስት አለ ብለን መንግስትን የምንጠይቀው ምንም ነገር የለም። የዓለም ህዝብ የኢትዮጵያ ህዝብ ከጎናችን ይቁምና እኛ ሰላም እንዲመጣልን የምንመኝ ይሆነ።
የኦሮሚያ ክልል የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ አዲሱ አረጋ በአምቦ ከተማ ግጭት መኖሩንና የሰው ህይወት መጥፋቱን በፌስቡክ ገጻቸው ላይ አስፍረዋል። ምላሻቸውን ለማግኘት ሞክረን ግን ስልካቸው ዝግ ነው የሚል ምላሽ ስላለው ልናገኛቸው አልቻልንም። የፌዴራል የኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ዶክተር ነገሪ ሌንጮም ስልካቸው አይመልስም። በተያያዘ በአዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ በዛሬው ዕለት በፌስቡክ ገጹ ላይ ባወጣው ጽሁፍ በእጅጉ የሚረብሽ ሁከትና ግድያዎች በአምቦ ከተማ ዛሬ መከሰታቸውን በዘገባዎች ሰምተናል። በኢትዮጵያ ዜጎች በሰላምና በፍጹም ነጻነት ሀሳባቸውን እንዲገልጹ ማበረታታት ግጭቶችን በሰላማዊ መንገድ ለመፍታት እድል እንደሚፈጥር ልናሰምርበት እንወዳለን ብሏል። በሌላ ዜና በቄለም ወለጋ የዶሎ ዋበራ ቃቄ ከተማ የጸጥታ ኃላፊ አቶ ነጋሳ ያደታ ለአፋን ኦሮሞ ዝግጅት ክፍል እንደተናገሩት በከተማቸው ከጸጥታ አስከባሪ ተወካዮች፣ ከአገር ሽማግሌዎችና ከከተማው ወጣቶች ተውጣጥተው የከተማውን ጸጥታ ይጠብቁ በነበሩ ሰዎች ላይ ያልታወቁ ኃይሎች ገብተው ተኩስ በመክፈት 7 ሰው አቁስለዋል ብለዋል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
በተያያዘ ዜና ቀደም ብለን የጠቆምነው የአዲስ አበባ የሚገኘው ዩናይት ስቴትስ ኤምባሲ በአምቦ የተፈጠረውን ሁኔታ አስመልክቶ በፌስቡክ ገጹ መልእክት አስፍሯል። የኤምባሲው ቃል አቀባይ ኒኮላስ ባርኔት ለአሜሪካ ድምፅ ሲናገሩ ሁኔታውን እየተከታተልን ነው ያሉት። እስክንድር ፍሬው ተከታዩን አድርሶናል።
በአምቦ የተከሰተው ሁኔታ የሚረብሽ መሆኑን አመልክቷል። ሁኔታው ለኢትዮጵያውያን ሁሉ ሐሳብን በሰላማዊ መንገድ የመግለጽንና የግጭት አፈታትን አስፈላጊነት ያጎላል ብሏል። በስልክ ያነጋገርኳቸው የኤምባሲው ቃል አቀባይ ኒኮላስ ባርኔት ሁኔታውን እየተከታተልን ነው ብለዋል።
በእነዚህ ሁኔታዎች ውስጥ ሆነን መነጋገራችን ያሳዝነኛል። ሁኔታውን በቅርበት እየተከታተልንና ዛሬ በትክክል ምን እንደተከሰተ የተሟላ ስዕል ለማግኘት እየሞከርን ነው። ያሰፈርነው መግለጫም ይህንኑ ያንጸባርቃል። አሁን የት ላይ እንዳለንና የነገሮችን ቅደም ተከተል በተመለከተ የተሻለ ግንዛቤ ለማግኘት እየሞከርን ነው።
የአሜሪካ ኤምባሲ በቅርቡ ባወጣው መግለጫ መንግስት ሐሳብን በነጻነት የመግለጽ መብትን እንዲያከብር፣ ኢትዮጵያውያንም ሐሳባቸውን በሰላማዊ መንገድ እንዲገልጹ ጥሪ አቅርቦ ነበር። ይህንኑ ያስታወሱት ቃል አቀባዩ ከመንግስት ጋር እየተወያዩና ሁሉንም ወገኖች ለሰላማዊ አካሄድ እያበረታቱ መቀጠላቸውን አብራርተዋል።
ይህ የቀጠለ ውይይት ነው። ባለፉት ዓመታት እነዚህን ጉዳዮች በተደጋጋሚ ማንሳታችንን ተመልክተናል። የአጠቃላዩ ውይይታችን አካል መሆኑን ቀጥሏል። ሐሳብን በሰላማዊ መንገድ የመግለጽ ምህዳር እንዲሰፍንም እናበረታታለን። ነገር ግን ባለፉት 2 ሳምንታት ከወጡ መግለጫዎቻችን የምትመለከተው ሁሉን አቀፍ አካሄድን ለመከተል እየሞከርንና ሰላማዊ የግጭት አፈታትን፣ ሰላማዊ ውይይትን እያበረታታን ለእነዚህ ችግሮች ምህዳር እንዲሰፋ እያበረታታን መሆኑን ነው። ሁከት ማንንም አይጠቅምም።
በኤምባሲው ድረገጽ የሰፈረው የጉዞ መልእክት ደግሞ አሜሪካውያን ዜጎች ወደ ሆለታ፣ አምቦ፣ ባኮ መስመር ሲጓዙ ጥንቃቄ እንዲያደርጉ አሳስቧል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አሁንም ኢትዮጵያ አዲስ አበባ እንቆያለን። ህዝብን ከህዝብ የመለያየትና የተሳሳተ ፖለቲካዊ አስተሳሰብ እንዲሁም ኪራይ ሰብሳቢነት በኦሮሚያና በሶማሌ ክልሎች መካከል ለተፈጠረው ግጭት ዋነኛ ምክንያቶች እንደነበሩ የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ ተናገሩ። በብር ዋጋ ማሽቆልቆል ምክንያት የነዳጅ ዘይት እንደማይጨምርም ተናገሩ። ምክንያት አልባ ዋጋ ጭማሪ ያሉትንም መንግስታቸው በጥብቅ እንደሚቀጣ አስተነቀቁ። የስራ መልቀቂያ ጥያቄ ካቀረቡ ሁለት ከፍተኛ የመንግስት ባለስልጣኖች መካከል የአንደኛው እንደተፈቀደም ይፋ አድርገዋል። መለስካቸው አመሃ ዝርዝር ይኖረዋል።
ጠቅላይ ሚኒስትር ኃይለማርያም ደሳለኝ ዛሬ የህዝብ ተወካዮች ምክር ቤት እየተባለ በሚጠራው የኢትዮጵያው ፓርላማ መደበኛ ጉባኤ ተገኝተው ቀደም ሲል የሀገሪቱ ፕሬዚዳንት ለሁለቱ ምክር ቤቶች የጋራ ስብሰባ ባደረጉት የፖሊሲ ንግግር ላይ በምክር ቤቱ አባላት ለቀረቡ ጥያቄዎች የመንግስታቸውን ምላሽ ሰጥተዋል። በምክር ቤቱ አባላት ከተነሱት አያሌ ጥያቄዎች አንዱ ከሶስትና ሁለት ዓመታት ጀምሮ በሀገሪቱ የሚታየውን አለመረጋጋትና ግጭትን የተመለከተ ነበረ። ጠያቂዋ እንዳሉትም እነዚህ ግጭቶች የብዙ ዜጎችን ሕይወት ያጠፉና ከፍ ያለ ግምት ያለው ንብረት ያወደሙ ናቸው። የዚህ መንስኤው ምንድን ነው ሲሉም ጠይቀዋል። መስከረም 29 ቀን 2010 ዓ.ም ፕሬዚዳንቱ ዶክተር ሙላቱ ተሾመ የሁለቱን ምክር ቤቶች የጋራ ስብሰባ ሲከፍቱ ይህን ትልቅ ጉዳይ ሳያነሱት መቅረታቸው ለምንድን ነው ሲሉ እኚሁ ወይዘሮ ታደለች ከበር የተሰኙ የምክር ቤቱ አባል ጠይቀዋል። ጠቅላይ ሚኒስትሩ በመልሳቸው ፕሬዚዳንት ሙላቱ ተሾመ የግጭቶችን ጉዳይ ለምን እንዳላነሱ ያሉት ነገር አልነበረም። የግጭቶቹ መንስኤ ነው ያሉትን ግን በተለይም በሶማሌና በኦሮሚያ ክልሎች መካከል የተፈጠረውን ግጭት አስመልክቶ የተሳሳተ የፖለቲካ አስተሳሰብና ኪራይ ሰብሳቢነት ናቸው ብለዋል።
ፖለቲካዊ ምንጩ ህዝቦችን በአንድ አይን የማያይ አመራርም ሆነ የፓብሊክ ሰርቪስ ሰራተኛ፣ የጸጥታ ተቋም አካላት በሚኖሩበት ጊዜ ህዝቦች በየትኛውም አካባቢ ቢኖሩ ያው የኔ ናቸው የማይል ይሄኛውን የኔ ያኛውን የዛኛው ህዝብ እያደረገ በመከፋፈል በህዝቦች መካከል ያለውን የነበረ መስተጋብርም ጭምር ለማፍረስ የሚሰሩ ኃይሎች በመኖራቸው ምክንያት ነው። ይሄ ፖለቲካዊ ምክንያት መፈታት አለበት። በወሰን አካባቢዎች ላይ በምንመጣበትም ጊዜ ድርጅታችን ኢህአደግም ሆነ የፌዴራል መንግስቱ ያስቀመጣቸውን ህዝብን ማዕከል ያደረገ የፌዴራል ስርዓት አደረጃጀትን እየተወ መሬትን ማዕከል ያደረገ አስተሳሰብ ስላለና ህዝቡ ከመሬቱ ተነጥሎ መታየት የሚገባ ሆኖ ሲያበቃ ይሄንን አስተሳሰብ የሚያራምዱ ኃይሎች በመኖራቸው ብለን አስቀምጠናል። ስለዚህ የተለየ ነገር ስለተከሰተ ሳይሆን በዚህ አስተሳሰብ ዙሪያ ያደረግነው ትግል ደካማ መሆኑ የዛ ውጤት ተደርጎ ነው መወሰድ ያለበት። ይሄ ፖለቲካዊ ምክንያት ካልተፈታ ግጭቶች ይቀጥላሉ።
ጠቅላይ ሚኒስትሩ ሌላው ለግጭቱ መንስኤ ነው ያሉት ደግሞ ኪራይ ሰብሳቢነት በአካባቢው የተንሰራፋ መሆኑን በመግለጽ ነው። ምሳሌዎችንም እያነሱ ይህን ጥቅም ለማስጠበቅ እየተከናወኑ ናቸው ያሏቸውን ድርጊቶች ይዘረዝራሉ።
በዚህ አካባቢ የሚካሄደውን የጫት ንግድ በምናይበት ጊዜ የጫት ንግዱን ሞኖፖሊ ለመያዝ የሚደረገው ሩጫ ለዚህ ግጭት ብሔራዊ መልክ እንዲይዝ አድርጎታል። ሁለተኛ፣ በዚህ መስመር ላይ የሚያልፈው የጥቁር ገበያ የዶላር በተከታታይ ባደረግናቸው ኦፕሬሽኖች ከዚህ መስመር በአንድ ወር ጊዜ ብቻ 2 ሚሊዮን ዶላር ይዘናል። ስለዚህ በዚህ አካባቢ የሚመላለሰው የጥቁር ገበያ የኮንትሮባንድ እንቅስቃሴ የብሔር መልክ እንዲይዝ ተደርጓል። ምክንያቱ ደግሞ እንደዚህ ካልተደረገ በስተቀር ግጭቶቹ ካልተፈጠሩ በስተቀር እነዚህ ጥገኛ ኃይሎች ይሄንን ንግድ የማስቀጠል እድላቸው በሰላማዊ ሁኔታ ሊቀጥል እንደማይችል ስለሚያውቁ ነው። አለመረጋጋት ባለ ቁጥር ይሄንን ንግድ ለማስቀጠል የሚቻል መስሎ የሚታያቸው ጥገኞች በየጊዜው በሚያደርጉት ፍጥጫ የብሔር መልክ እንዲይዝ ያደረጉት ግጭቱ እንዲፈጠር ሆኗል።
በምክር ቤቱ አባላት ከቀረቡ ጥያቄዎች መካከል ምጣኔ ሀብታዊ ችግሮችን የተመለከቱ ነበሩ። በተለይ በቅርቡ በብር ላይ የተደረገው የውጭ ምንዛሬ መጠን ማስተካከያ ዝቅተኛ ገቢ ባላቸው ዜጎች ላይ የሚያሳድረው አሉታዊ ተጽዕኖ ከፍተኛ እንደሆነ ይነገራል። በዕለት ከዕለት ኑሮ ላይም የፈጠረው ጫናም ከአሁኑ እየታየ ለመሆኑ የብዙሃን መገናኛ እየዘገቡ ይገኛሉ። መንግሥት እነዚህን ተጽዕኖዎች ለመቋቋም ምን አዘጋጅቷል የሚለው የሌላዋ የምክር ቤት አባል ጥያቄ ነበረ። ጠቅላይ ሚኒስትሩ መንግሥት በጉዳዩ ላይ ሰፋ ያለ ምርምር ካደረገ በኋላ የብርን የውጭ ምንዛሬ መጠን ለመቀነስ እንደወሰነ አስታውሰው በመንግሥታቸው ተደርጓል ያሉትን ዝግጅትም ዘርዝረዋል።
ህብረተሰቡ በስፋት ከሚጠቀሙበት ጉዳዮች አንዱ ትራንስፖርት ነው። ስለዚህ የነዳጅ ዋጋ ላይ በዚህ ተመን ጭማሪ ምክንያት አንድም ሳንቲም የማይጨመርበት ሁኔታ መንግስት አስቀምጧል። በነዳጅ ላይ የሚመጣውን ትርፍ ጉዳይ መንግስት በድጎማ የሚሸከመው እንዲሆን አድርጎታል። ስለዚህ የትራንስፖርት ወጪ በተለመደው በመደበኛው መንገድ የሚሄድበትን ሁኔታ አመቻችቷል። እናም የነዳጅ ዋጋ ነዳጅን የሚጠቀሙ ጉዳዮች ላይ ምንም አይነት ጭማሪ እንዳይደረግ አድርጓል።
አክለውም መንግስታዊ ፍጆታ እቃዎች አቅርቦትና ስርጭትን በማሻሻል በሸማቹ ላይ ሊደርስ የሚችለውን የተጨማሪ ዋጋ ሸክም ለማስቀረት መንግስታቸው እርምጃዎች እየወሰደ መሆኑን አስረድተዋል። በውሃና በኤሌክትሪክ ዋጋ ላይም የሚደረግ የዋጋ ጭማሪ እንደማይኖር አስታውቀዋል። ከዚህም በተረፈ የዘንድሮው የመኸር ምርት ከፍ ያለ እንደሆነ ጠቅሰው ለውሳኔው ከተማን የገቡ ታሳቢዎችን የተደረጉ ዝግጅቶችንም ዘርዝረዋል። ይሁንና ምክንያት በሌለው የዋጋ ጭማሪ ላይ መንግስታቸው ይቅርታ እንደሌለው አስጠንቅቀዋል።
በስቶክ ላይ ያሉ እና ምንም አይነት ዋጋ ለመጨመር ኢኮኖሚያዊ ምክንያት በሌለበት ሁኔታ ዋጋ የሚጨምሩ የንግዱ ህብረተሰብ አካላት ካሉ በእነዚህ ላይ የማያዳግም እርምጃ ለመውሰድ መንግስት የሚንቀሳቀስ መሆኑን አቅጣጫ አስቀምጦ በመሄዱ ነው። ከዚህ አኳያ እርምጃዎችን መውሰድ አሁንም ጀምረናል። ወደፊትም ይሄ ተጠናክሮ የሚቀጥል ይሆናል ማለት ነው። ስለዚህ ከዋጋ ማለት የብር የውጭ ምንዛሪ ተመን ከመጀመራችን በፊት በስቶክ ውስጥ የሚገኙ እህሎች እና ሸቀጦች ምንም አይነት ዋጋ ጭማሪ ሊደረግባቸው እንደማይችል የሚታወቅ ነው። በዚህ ላይ ስግብግብ ሆነው ዋጋ ለመጨመር የሚፈልጉትን ለመቆጣጠር የሚያስችል ምቹ ሁኔታ በመፍጠር ነው የጀመርነው። ስለዚህ ይህን መቆጣጠር የምንቀጥል ይሆናል ማለት ነው።
ሰሞኑን የፖለቲካ መላምቶች መለዋወጫና የውይይት መነሻ ከሆኑ አጀንዳዎች መካከልም ከምክር ቤቱ አባላት ለጠቅላይ ሚኒስትሩ በቀጥታ በጥያቄ መልክ የተሰነዘሩ ጉዳዮች ነበሩ። የሁለቱ ነባር የኢህአዴግ አባላትና ፖለቲከኞች አቶ በረከት ስምኦንና አቶ አባዱላ ገመዳ ከመንግሥት የኃላፊነት ስፍራ የመልቀቅ ጥያቄ ከምን ደረጃ እንደደረሰ ማብራሪያ የሚጠይቅ ነበረ። አቶ ኃይለማርያም ይህ ሊለመድ የሚገባው ድርጊት መሆኑን አስገንዝበው ተፈጥሯዊ ነው የሚል አይነት መንደርደሪያም ሰጥተዋል። አለፍ ብለውም ብዙ ታዛቢዎች ከሚሉት በሚጻረር መልኩ የኢህአዴግን ህልውናና ጥንካሬም ከጥያቄ የሚያስገባ ጉዳይ አይደለም ይላሉ። ለማንኛውም ግን የአቶ በረከት ጥያቄ ቁርጥ ያለ ምላሽ አግኝተዋል።
ክቡር አቶ በረከት ጥያቄያቸውን ሲያቀርቡ ይሄ የመጀመሪያ ጊዜያቸው አይደለም። ከዚህ በፊትም በተደጋጋሚ ጊዜ ይሄን እንዲመሰል ጥያቄ አቅርበው በድርጅታችን ባህል መሰረት የተወያየን አሁን ጊዜው እንዳይደለ እና ወደፊት የሚታይ እንደሚሆን መግባባት በመፍጠር በትግሉ እንዲቀጥሉ ሲደረግ የመጣ ጉዳይ ነው። አሁን በደረሰው ደረጃ ግን ጥያቄያቸው ተደጋግሞ የቀረበም እንደመሆኑ መጠንና እሳቸውም አሁን በዚህ ሰዓት መውጣት እፈልጋለሁ ብለው አቋም በመያዛቸው ምክንያት ድርጅታችን እንደተለመደው በጣም በከፍተኛና በላቀ ምስጋና ላደረጉት አስተዋጽኦ፣ በጣም ብዙ አስተዋጽኦ አድርገዋል። ለዚህ አስተዋጽኦአቸው የላቀና ታላቅ ምስጋና በመስጠት በመረጡት መንገድ ተቀባይነት አግኝቶ መልስ እንዲሰጥ ሆኗል ማለት ነው።
የአቶ አባዱላ ገመዳን ጉዳይ በተመለከተ ደግሞ
የክቡር አቶ አባዱላ በተመለከተ ግን ለመጀመሪያ ጊዜ የቀረበ ጥያቄ ነው። ጥያቄያቸው ከቀረበ በኋላ ከእሳቸው ጋራ ውይይት ተጀምሯል። ነገር ግን ውይይቱ አልተጠናቀቀም። በእኛ እምነት በባህላችን በድርጅታችን ባህል መሰረት ተከታታይ ውይይቶች በጉዳዮች ላይ እናደርጋለን። ምንም አይነት ጥያቄ ሊነሳ ይችላል። እነዚህ ጥያቄዎች ግን በሰከነ ዴሞክራሲያዊ በሆነ ውይይት ይፈታሉ የሚል እምነት አለን። ከዚህ አኳያ ውይይቶችን ቀጥለናል። ይሄ ውይይት ውጤቱ ምን እንደሚሆን በሂደት የምናየው ሆኖ፣ ነገር ግን እዚህም ላይ መታየት ያለበት ክቡር አቶ አባዱላም ቢሆኑ በጎ ፈቃዳቸው ሆነው መልካም ፈቃዳቸው ሆነው ይህንን ኃላፊነታቸውን እየሰሩ ቢቀጥሉ በእኛ በኩል ደስተኞች ነን። ነገር ግን አሁንም የእሳቸውንም ፍላጎት አይተን በውይይቱ መጋባደጃ ላይ እሳቸውም ከመንግስት የኃላፊነት ቦታ እነሳሉ ብሎ የሚሉ ከሆነ ፈቃዳቸውን ተከትለን ይሄን መልቀቂያ ልንሰጥ የምንችል ነው ማለት ነው።
ጠቅላይ ሚኒስትር ኃይለማርያም ደሳለኝ ሀገሪቱ ከጎረቤት ሀገሮች ጋር ስላላት ግንኙነትም ተጠይቀዋል። በአጠቃላይ ከብዙዎቹ ጋር በመልካም ግንኙነት የተሳሰረች እንደሆነች ገልጸው ኢትዮጵያ በደቡብ ሱዳንና በሶማሊያ ሰላምንና መረጋጋት ለማምጣት እያደረገች ናት ያሏቸውን መልካም ክንውኖችም ዘርዝረዋል። በተለይም በሶማሊያ ዛሬም ቢሆን በአሚሶም ውስጥ ካሰማራችው ሰራዊት በተጨማሪ በራሷ ውጪ የሀገሪቱን መንግሥት ለማገዝ ሰራዊት እያሰማራች እንደሆነ አስታውሰዋል። ይሁንና ሰሞኑን በሞቃዲሾ በአልሻባብ ተፈጽሟል ያሉትን ታላቅ ጥፋት ከዓለም አቀፉ ድጋፍ መቀነስ ጋር አያይዘውታል።
ዓለም አቀፉ ህብረተሰብ የተወሰነ መረጋጋት በሶማሊያ እንደመጣ በማየት ከዚህ ቀደም የሚሰጠውን ድጋፍ በሚፈለገው ደረጃ ባለመስጠቱ ምክንያት ይሄ ጉዳት ደርሷል። ከዚህ ተምሮ የዓለም አቀፉ ህብረተሰብ አሁንም ድጋፉን አጠናክሮ እንዲቀጥል እንጠይቃለን። እንደምታውቁት የዓለም አቀፉ ህብረተሰብ ድጋፍ የቀነሰ የምንልበት አንዱ ምክንያት በአሚሶም የአፍሪካ ህብረት ያሰማራው የሰላም አስከባሪ ኃይል ቁጥሩ እንዲቀንስ ከፍተኛ ውሳኔ አሳልፏል። ቁጥሩ ቀንሶ እንኳን ቀርቶ ቁጥሩ ጨምሮም አልሸባብን የመታገል ጉዳይ ምን ያክል አሳሳቢ እንደሆነ የሚያሳይ ነው። ስለዚህ በዚህ አጋጣሚ የዓለም አቀፉ ህብረተሰብ የነፈገንን ድጋፍ በአስቸኳይ እና በአጭር ጊዜ እንዲያመጣ ማድረግ ወሳኝ እንደሆነ ለማስመር እፈልጋለሁ።
ጠቅላይ ሚኒስትሩ በአገሪቱ መገናኛ ብዙሃን አሁን በገዢው ግንባርና በተቃዋሚ ፓርቲዎች መካከል እየተካሄደ በሚገኘው ድርድርና በሌሎች አያሌ ሀገራዊ ጉዳዮች ላይ ለተነሱ ጥያቄዎችም ምላሽ ሰጥተዋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው እናመሰግናለን። አድማጮች፣ አሁን ወደ ጎረቤት ኬንያ እንወስዳችኋለን። ኬንያውያን ዛሬ በአገሪቱ ለሁለተኛ ጊዜ እንደገና በተካሄደው ፕሬዚዳንታዊ ምርጫ ድምፅ ሰጥተዋል። ዛሬ ድምፅ ለመስጠት የወጣው ህዝብ ቁጥር ነሐሴ 1 ቀን 2010 ዓ.ም በተካሄደው የመጀመሪያው ምርጫ ከወጣው ጋር ሲነጻጸር ታዲያ ያነሰ ቢሆንም በአንዳንድ የተቃዋሚ ፓርቲ ጠንካራ አካባቢዎች ግን ግጭቶች መፈጠራቸው ተዘግቧል። በበርካታ የድምፅ መስጫ አካባቢዎች የጸጥታው ጉዳይ አስተማማኝ ባለመሆኑም እስከ ነገ በስቲያ እንዲራዘም ተደርጓል። የኬንያው ጠቅላይ ፍርድ ቤት ፕሬዚዳንታዊው ምርጫ ዳግም እንዲካሄድ ያዘዘው የአገሪቱ ምርጫ ኮሚሽን ውጤቶቹን ሲያሰራጭ ስህተት ፈጽመዋል ሲል በመክሰስ እንደነበርም ይታወሳል። ሰለሞን ክፍሌ ዝርዝሩን ይዟል።
ዛሬ በኬንያ ለሁለተኛ ጊዜ እንደገና የተካሄደው ምርጫ በመጀመሪያ ከተካሄደው በጣም የተለየ ነው። ጄኮብ ሜና ዛሬ ድምፅ የሰጠው የገዢው ፓርቲ ጠንካራ ይዞታ ነው ተብሎ በሚታመነው ናይሮቢ ውስጥ በሚገኘው ዳጎሮቲ ቀበሌ ነው። እንዲህ ይላል።
ሁኔታዎች ጥሩ ነበሩ፣ እንዲያውም በሰላም ነው የተካሄደው። ነገር ግን ሕዝቡ እንዳለፈው ጊዜ በብዛት ወጥቶ ድምፅ አልሰጠም።
አንዲት ማታሬ በተባለ የናይሮቢ ቁጭራ አካባቢ በምርጫ አስተባባሪነት የተመደበች ሠራተኛ እንደተናገረችው ደግሞ በዚያ ጣቢያ ድምፅ ለመስጠት ከተመዘገቡ 656 ሰዎች ዛሬ የወጡት 50 ብቻ ናቸው። በነሐሴው ምርጫ ግን በተመሳሳይ ሰዓት ማለትም ከጠዋቱ 12 ሰዓት እስከ 5 ሰዓት ባለው ጊዜ ውስጥ ድምፅ የሰጡት ሰዎች ቁጥር ከ200 በላይ መሆናቸውን የምርጫ አስተባባሪዋ ጨምራ አስረድታለች። የተቃዋሚው ፓርቲ መሪ ራይላ ኦዲንጋ የምርጫው ጊዜ እንዲራዘምና የምርጫ ኮሚሽኑ አመራሮች በአዲስ እንዲተኩ ያቀረቧቸው ጥያቄዎች መልስ ካጡ በኋላ ደጋፊዎቻቸው በዚህ በዛሬው ዳግም ምርጫ እንዳይሳተፉ መመሪያ ሰጥተዋል። በመጀመሪያው ምርጫ ያሸነፉት ፕሬዚደንት ኡሁሩ ኬንያታ ቢሆኑም ጠቅላይ ፍርድ ቤቱ ውጤቱን ውድቅ አድርጎታል። ፕሬዚደንቱ ዛሬ ሲናገሩም ሀገሪቱ 90% የተረጋጋች ሰላማዊና ሕዝቡም ድምፅ እየሰጠ ነው ብለዋል። ድምፅ ለመስጠትም ሆነ በምርጫው ላለመሳተፍ የወሰኑ ወገኖች መብትም እኩል መከበር አለበት ሲሉ አክለው አስረድተዋል። ፕሬዚደንት ኡሁሩ ሲላስ ኦድዋይ ኦሙሴ የተባለ አንድ የኪቤራ ነዋሪ ድምፅ ላለመስጠት የደረሰበትን ውሳኔ በእግር ኳስ ጨዋታ ላይ የሚተገበር ሕግን በምሳሌነት ተጠቅሟል።
then that one is not a match. I can go.
አንደኛው ቲም ለመጫወት ቢቀርብና ሌላው ቢቀር ግጥሚያ ስለማይኖር ለማየት አልሄድም ማለት ነው። በዚህ ምክንያት ነው መሳተፉን ያስወገድኩት።
ፍሬድሪክ ሞንዲ ኦቴኖ በበኩሉ ሲያስረዳ ድምጽ ያልሰጠሁት የምፈልገው እጩ ተወዳዳሪ በመርጫው ስለማይሳተፍ ነው ብሏል።
ኩራት ፒጊጆ አኩና እምቱ ትናፒጊያ ኩራት
ኦቲኖ በስዋሂሊ ቋንቋ ያለው ድምጽ አልሰጥም ምክንያቱም ለፕሬዝዳንት የምመርጠው ሰው የለም ነው። ዛሬ አብዛኞቹ የድምጽ መስጫ ጣቢያዎች ሰላማዊ ቢሆኑም አንዳንዶቹ ግን አልነበሩም። ለምሳሌ የራይላ ኦዲንጋ ጠንካራ ይዞታ መሆኗ በሚነገርላት በምዕራባዊቷ ከተማ በኪሱሙ በርካታ የድምጽ መስጫ ጣቢያዎች ከጸጥታ ጋር በተያያዘ ሳይከፈቱ ቀርተዋል። የምርጫው ተቃዋሚ ሰልፈኞችም መንገዶችን ሲዘጉና እሳት ሲያቀጣጥሉ ታይተዋል። ከፖሊስ ጋር በተካሄደ ግጭትም አንድ ሰው በተተኮሰበት ጥይት ተመቶ ሲሞት ሌሎች 3 ቆስለዋል። በናይሮቢ የኪቢራና ማታሬ አብዛኞቹ ድሆች በሚኖሩባቸው ቀበሌዎች ፖሊሶች አስለቃሽ ጋዝ ተኩሰዋል፣ ሰልፈኞች ድንጋይ ወርውረዋል። በመሐሉ ማታሬ ውስጥ አንድ ሰው በጥይት ተመቶ ሕይወቱ አልፏል። ዓለም አቀፉ የሰብአዊ መብቶች ተከራካሪ ድርጅት አምነስቲ ኢንተርናሽናል ሰራተኞቹ ኪቢራ ውስጥ በትንሹ 12 የሚሆኑ ወጣት ወንዶች የአንድ ድምጽ መስጫ ጣቢያ መግቢያ በር ለመዝጋት ሲሞክሩና ፖሊስ ለመበተን አስለቃሽ ጋዝ ሲተኩሱባቸው አይተዋል ብሏል። በሞምባሳ የባንግላዴሽ ሰፈር ደግሞ በመርጫ ጣቢያ ግድግዳዎች ላይ የተለጠፉ እጩዎችን ፎቶግራፎች ሲያበላሹና የመርጫ ጣቢያውን ሰራተኞች ሲያባርሩ ታይተዋል። ፖሊስ ደርሶ ሕግና ስርዓት ማስከበሩም ተዘግቧል። ዛሬ እስከ ኩለ ቀን ድረስ አብዛኛው የኬንያ የባህር ጠረፍ ግዛት ሰላማዊ ነው ተብሏል።
አድማጮች የምትከታተሉት በ19ና በ22 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ የአማርኛ ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። ስቱዲዮ ሰዓታችን በኢትዮጵያ የሰዓት አቆጣጠር ከምሽቱ 3 ሰዓት ከ37 ያመለክታል። አሁን ተከታዩን ቅንብር እናሰማችሁ።
የሶማሊያው ፕሬዝዳንት መሐመድ አብዱላሂ ሰሞኑን ኢትዮጵያ የገቡት በአልሸባብ ላይ ከሚካሄደው ውጊያ አንጻር ይበልጥ ድጋፍ ለማግኘት ጭምር መሆኑን የውጭ ጉዳይ ሚኒስቴር ቃል አቀባይ አስታውቀዋል። ፕሬዝዳንቱ አዲስ አበባ የገቡት በሞቅዲሾ ጥቃት ከተፈጸመ ከቀናት በኋላ ነው። ኢትዮጵያ ከዚህ በፊት እንዳደረገችው ጦርዋን ወደ ሶማሊያ ትልክ እንደሆነ ግን የውጭ ጉዳይ ሚኒስቴሩ ቃል አቀባይ አላረጋገጡም። እስክንድር ፍሬው ዝርዝር አለው።
በሞቃዲሾ የደረሰው የሽብር ጥቃት በመቶዎች የሚቆጠሩ ንጹሃን ዜጎችን ህይወት በቀጠፈ በቀናት ውስጥ ነው የሶማሊያው ፕሬዝዳንት መሐመድ አብዱላሂ መሐመድ ወደ አዲስ አበባ የመጡት። በኢትዮጵያ በነበራቸው የአንድ ቀን ተኩል ቆይታም ከጠቅላይ ሚኒስትር ኃይለ ማርያም ደሳለኝና ከሌሎች ከፍተኛ ባለስልጣናት ጋር መወያየታቸው ተገልጿል። አንዳንድ ዓለም አቀፍ ዘገባዎች እንዳሉት ጉብኝታቸው አልሸባብን ከመዋጋት አንጻር የኢትዮጵያን ድጋፍ ለማግኘት ያለመ ነው። ኢትዮጵያ የአፍሪካ ህብረት ላሰማራው የሶማሊያ የሰላም ማስከበር ተልእኮ ወታደሮች ካዋጡ አገሮች አንዷ ናት። የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ አለም ለአሜሪካ ድምጽ ሲናገሩ ፕሬዝዳንቱ ከጠቅላይ ሚኒስትሩ ጋር ያደረጉት ውይይት በአልሸባብ ላይ ከሚደረገው ዘመቻ አንጻር የበለጠ ድጋፍ እየተጠየቀበት ጭምር ነው።
አልሸባብ ላይ የሚካሄደው የተጠናከረ ወታደራዊ ዘመቻ ኢትዮጵያን ድጋፍ ጠይቋል። ኢትዮጵያ አሁን የምትገልጸው ድጋፍ አለም ወታደሮቿን በማሰማራት ገልጻለች። የሰላም አስከባሪ ኃይል እዛ አለ። የሶማሊያ የጸጥታ መዋቅር እንዲጠናከር ድጋፍ ታደርጋለች። በሁለቱ ሀገሮች መካከል ያለውን ፖለቲካዊ፣ ኢኮኖሚያዊ ግንኙነት ለማጠናከር ጥረት እያደረገች ነው። ፕሬዚደንቱ ከዚህ በፊት ኦፊሴላዊ ጉብኝት አድርገዋል፣ አሁንም ቆይታ አድርገዋል እና ይሄ የሰሞኑ የሳቸው የአዲስ አበባ ቆይታ ኢትዮጵያና ሶማሊያ የዲፕሎማሲያዊ ግንኙነት ጥንካሬ ማሳያ ተደርጎ ሊወሰድ ይችላል።
ጉብኝቱን አስመልክተው የወጡ ዘገባዎች እንዳሉት ፕሬዝዳንቱ በአልሸባብ አሰቃቂ ጥቃትና በተከተለው የህዝብ ቁጣ ምክንያት ለአጣዳፊ መፍትሄ እየተንቀሳቀሱ ነው። አልሸባብን ለአንዴና ለመጨረሻ ጊዜ መደምሰስ በሚልም ጥቃት ለማካሄድ እየተዘጋጁ መሆኑን ዘገባዎቹ ጠቅሰዋል። እናም ከዚህ በፊት ጦሯን ወደ ሶማሊያ ያስገባቸውን ከአልሸባብም ጋር በቀጥታ የተዋጋቸውን የኢትዮጵያን ድጋፍ መጠየቃቸውን አመልክተዋል። ይህንን ያረጋግጡ እንደሆነ የጠየቅኳቸው ቃል አቀባዩ አቶ መለስ አለም ጠቅለል ያለ ምላሽ ነው የሰጡት።
እንግዲህ አልሸባብ ላይ ወታደራዊ ዘመቻ ዓለም አቀፍ ማህበረሰብም ግንባር ፈጥሮ እየሰራ ያለው ረዥም ጊዜ አስቆጥሯል። ወታደራዊ ዘመቻ ተጠናክሮ እንዲቀጥል ይፈለጋል። የሶማሊያ መንግስት የበለጠ መደገፍ፣ የጸጥታው መዋቅሩ እንዲጠናከር የማድረግ ስራ፣ ሁሉንም ነገር በወታደራዊ ዘመቻ ስለማትጨርሰው የሶማሊያን ኢኮኖሚያዊና ማህበራዊ መሰረተ ልማትና መዋቅር የማጠናከር ስራ ትኩረት ተሰጥቶት ሲሰራ የቆየ ነገር ነው። በዚህ ጉብኝትም እሱኑ የበለጠ ለማጠናከር ውሳኔ የተደረሰበት ተደርጎ ሊወሰድ ይችላል።
ለአንዴና ለመጨረሻ ጊዜ በአልሸባብ ላይ ጥቃት መክፈት የሚለው እዚህ ላይ መታከል ይችላል።
እንግዲህ እንደዚህ አይነት ተቀጽል ላይ ያስፈልገው አላስፈልገው እስክንድር አንተ ልትወስደው ትችላለህ። ግን ይሄ ቀደም ሲል የነበረ ወታደራዊ እንቅስቃሴ ያለ የበለጠ አጠናክሮ መቀጠል ያስፈልጋል። በተለይም በዚህ ጥቃት በርካታ ንጹሐን ዜጎች ተገለዋል። የሶማሊያ ሕዝብ ከሞቃዲሾ እስከ ባይዶዋ፣ ከኪስማዩ እስከ ጆሃር እና ብለት ወይን ትልቅ ቁጣ ተቀስቅሷል።
ሰላማዊ ሰልፍ ጭምር በመውጣት
ሰልፍ ሁሉ በመውጣት እየተገለጸ ነው። ህዝቡ አልሸባብ ምን አይነት ባህሪ እንዳለው፣ ምን አይነት ጨካኝ ቡድን እንደሆነ ያውቃል። ይህንን በተግባር አሁን ደግሞ ያረጋገጠበት ሁኔታ ስለሆነ በመንግስትም በኩል ህዝቡን በተሻለ ሁኔታ ቀስቅሶ ይህንን ኃይል ለመዋጋት ይፈልጋል። ለዚህም የጎረቤት ሀገሮችን ጨምሮ የዓለም አቀፉ ማህበረሰብን ድጋፍ ይፈልጋል እና ከዚህ በፊት የተጀመረው ወታደራዊ እንቅስቃሴ ተጠናክሮ እንዲቀጥል እንደሚያስፈልግ የሚገልጽ ውሳኔ ተደርጎ መወሰድ አለበት። ለአንዴ ለመጨረሻ ጊዜ የሚለው
ኢትዮጵያ ከዚህ በፊት አልሸባብን ለመዋጋት ጦሯን አስገብታ እንደነበር ይታወቃል ወደ ሶማሊያ። አሁን በአሚሶም ስር በሰላም አስከባሪው ኃይል ስር ወታደሮች አሏት። ነገር ግን ከዛ በተጨማሪ ወታደሮች ለመላክና ከአሚሶም ጋር የሶማሊያ መንግስት ከአሚሶም ጋር የሚያደርገውን ውጊያ ለመቀላቀል እቅድ አላት? እንዲህ አይነት ጉዳዮች ተነስተዋል ወይ? በዝርዝር በፕሬዝዳንቱና በኢትዮጵያ ጠቅላይ ሚኒስትር መካከል በነበረው ውይይት ማለት ነው።
ጉዳዩ የሚመለከታቸው ሌሎች ዘርፎች አሉ፣ እነሱ ማናገር ተገቢ ይመስለኛል።
እንደ አውሮፓውያን አቆጣጠር ጥቅምት 14 በሞቃዲሾ የደረሰውን የሽብር ጥቃት ተከትሎ ኢትዮጵያ ያደረገችው ሰብአዊ ድጋፍም ለሶማሊያው ፕሬዝዳንት ወደ አዲስ አበባ መምጣት አንደኛው ምክንያት መሆኑን ቃል አቀባዩ አብራርተዋል።
የኢትዮጵያ መንግስት 7 ቶን የመድኃኒት እርዳታ አድርጓል። የመድኃኒት እርዳታ
መቼ ማለት ነው?
ከሳምንቱ መጨረሻ ላይ፣ ባለፈው ሳምንት መጨረሻ ላይ
ከጥቃቱ በኋላ
ድጋፍ ካደረጉ አገሮች ውስጥ ኢትዮጵያ ዋነኛዋ ናት። የመድኃኒት ድጋፍ ብቻ ለሚደረገው የሕክምና ባለሙያዎችም ሄደው የሶማሊያ ዜጎችን የጥቃቱ ሰለባዎችን እንዲያክሙ እየተደረገ ነው። ይሄ ትልቅ የወንድማዊ መልእክት የሚያስተላልፍ ነው እና ፕሬዚደንቱ በዚህ ስሜታቸው መነካቱን ገልጸዋል። በኢትዮጵያና የሶማሌ ህዝቦች መካከል ያለውን ግንኙነት ወደ ህዝብ ለህዝብ ትስስር የሚለውጠው ነው። በየትኛውም ሀገር መካከል ያለ ግንኙነት በጣም ዘላቂ የሚሆነው በህዝብ ለህዝብ መካከል እንደዚህ አይነት በጎ ግንኙነት ሲኖር ነው እና ለዚህም ምስጋናቸውን ገልጸዋል። አንደኛው ምክንያት እሱ ነው። የመጡበት አንደኛው ምክንያት እና ያነሱት ጉዳይ ኢትዮጵያ መንግስት፣ ኢትዮጵያ ህዝብ በዚህ አይነት ፈታኝ ሁኔታ ውስጥ ላሳየን አጋርነት፣ ወገንተኛነት ምስጋናችንን እንገልጻለን ብሏል። የኢትዮጵያ አየር መንገድ ወደ ሶማሊያ ሲበር ከ20 ዓመት በኋላ የመጀመሪያ ጊዜ ነው። ይሄም ሌላኛው ልዩ የሚያደርገው ጉዳይ ነው። በደስታ ነው የተቀበሉት። ብዙ እዛ አካባቢ የነበሩ የሶማሊያ መገናኛ ብዙሃን፣ የሶማሊያ ማህበራዊ ሚዲያ ገጾች ላይ ማንበብ የሚቻለውም እሱ ነው። የፐብሊክ ዲፕሎማሲው ስራ
እርዳታውን ይዞ ሲሄድ ማለት ነው።
አዎ፣ እርዳታውን ይዞ ሐኪሞቹን ይዞ የኢትዮጵያ አየር መንገድ ሄዷል።
የሶማሊያው ፕሬዝዳንት መሐመድ አብዱላሂ መሐመድ ከኢትዮጵያ በተጨማሪ በአገራቸው ለሚገኘው የአፍሪካ ህብረት የሰላም አስከባሪ ኃይል አሚሶም ወታደሮች ባዋጡ ሌሎች ሀገሮችም ጉብኝት አድርገዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርን ለዘገባው እናመሰግናለን። አድማጮች የምትከታተሉት በ19ና በ22 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። አሁን ወደ ተከታዩ ሳምንታዊ ቅንብር ነው የምናልፈው፣ ባህልና ማህበረሰብ።
ባህልና ማህበረሰብ ለምሽቱ ከወጣቷ ገጣሚ ትዕግስት አለምነህ በግጥም ስራዎቿ በስነ ግጥምና በጥቅሉም በጥበብ ዙሪያ ያተኮረ ቃለ ምልልስ ነው ይዞ የቀረበው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። ወደ ቅንብሩ።
አለመታደል ያልታደለች ሀገር በዚህም መባቻ ጥሬዋ አልበሰለም በጣቶች ሽኩቻ። አንዱ ሲቆሰቁስ ሌላው ሲተረት እንደ ተወዘተ አንዳች ሲመሳጠር በሰላ አልበሰለ በጣ ሲቆነጠር ከቅርስ እየገባ አምድ ላይ ሲተፋ ለአድባር የሚበተን ከማበሮ ጠፋ። እች ነች
እጥር ምጥን ያለች ግጥሟን ያስቀደም ነው። አለመታደል የሚል ርዕስ የሰጠቻትን ግጥሟን ያነበበችልን ቀደም ብለን በመግቢያችን ያስተዋወቅናት ወጣቷ ገጣሚ ትዕግስት አለምነህ ናት። የምሽቱ ባህልና ማህበረሰብ እንግዳችን። ቀደም ሲል ባህል ግን ምንድን ነው በተሰኘው ጠያቂ ግጥሟ የተዋወቀችው ትዕግስት የግጥም መድበሎቿን የዝምታ ጩኸትን በ2004 እልልታና ሙሾን በ2008 ዓ.ም ለህትመት ብርሃን አብቅታለች።
ብዙዎቹ ስራዎች ያው አገራዊ ጉዳዮች ላይ ባህላዊ እሴቶች ላይ ያተኮረ ነው። እኔ ተወልጄ ያደግኩት ጎጃም ነው እና ቋንቋውን ባህሉ ምንም የዛ አካባቢ ይሆናል ብዙ እና ያው ስሜትን የሚቆረኩ መጽሐፉም እንደርሱ እልልታና ሙሾ ነው የሚለው እና ስሜትን የሚቆረኩር ስታዝን ስትከፋ ነው ሙሾ የምታወርደው እና በዛ ላይ ያተኮሩ ናቸው የኔ ግጥሞች።
እልልታና ሙሾ መጽሐፍሽ ነው በስፋት አድማጮች ዘንድ የተዋወቁ ሁለት ስራዎችን የቅርብ ጊዜ ይመስለኛል ሞረሽ በሚል የደረሽውና እንዲሁም ራስሽ እያነበብሽ በምስል ጭምር የሚታይ ከዚያ ቀደም ብዬ ያስተዋወቅኩት ባህል ግን ምንድን ነው የሚለው ግጥምሽ አለ። ሌሎች ስራዎች አሉሽ ታስተዋውቂናለሽ?
መጽሐፍ ጋር የተካፈት ናቸው በአብዛኞቹ። ሌሎች ስራዎች አሉ እነሱም ያው በመጽሐፍ መልክ ነው ለህዝብ ማድረስ የምፈልገው እና አላወጧቸው ሚዲያ ላይ አልደረሱም፣ ግን አሉ። ከመጽሐፎቹ በኋላ የደረስኳቸው ብዙ አሉ።
እስኪ ደግሞ ከግጥሞችሽ አንዱን እንስማና ወደ ወጋችን እንመለሳለን።
ከዚህ መጽሐፍ ላይ ነው አሁንም ከልልታና ሙሾ ላይ ነው የማነብልህ። ያልተሄሰ ተውኔት ይላል። አዳራሹ ሞልቷል፣ በራፉ ተዘግቷል። ሰዓት የሸረፈው ተውኔቱ ጀምሯል። አዲስ ነገር ያጣው ተመልካች ይንጫጫል። በተለመደ ድምፅ ባንድ ላይ ያፋጫል። ከአንድም ሁለት ሶስት እየተወኑለት የሚያየውን ድርሰት ታሪኩ እንዲቀየር በአንድ ሰሞን ሆይ ሆይ በተለቅሶ ጩኸት አረው ይላል። መተወን ቀጥሏል፣ ገናም ይደግመዋል። አይሰማም ደራሲ ለምን ከተባለ ማለት የቻለበት ህዝብ ነው ካያችሁ ብላለች።
በ2007 ዓመተ ምህረት ውሳኔ በሚርስ በዋሽንግተንና በአዲስ አበባ መካከል በአንድ ጊዜ በተካሄደ የግጥም ጉባኤ የተነሳውን ቀደም ብለን የጠቀስነውን ባህልን ግን ምንድን ነው የሚለውን ደግሞ እንስማ።
ባህል ግን ምንድን ነው? ስንት ጊዜ ረገጥኩት፣ ስንት ጊዜ አዳለጠኝ፣ ስንት ጊዜ ጠበቅኩት፣ ስንት ጊዜ አመለጠኝ። ባህል ግን ምንድን ነው? እስኪ የሚያስረዳኝ ከብራኩ ሲከፈል ከመኖር አንድምታ ባህል ማለት ምን ነው? ቃል በቃል ሲፈታ ወግ ልማድ ነው ስትል እናቴን ሰምቼ አደርገውን ላደርግ በእግሯ ተተክቼ ሆነውን ልሆን እኔም ወርጉን ጀመርኩ ቅጡን አባዝቼ ጭኔን እየገለጥኩ እንዝርቴን አሹሬ ቅጭ ልፈት ልፈት። ወግ ባህል አይደለ ለአባ ወራዬ ከሰካራም ጥለት ዳኖን አስበልቼ ከኮፍታሪት ዘሃ መነንን መርጬ አገሬ ሸሜ ገለት አስቆርጬ ደረት ባርጎ እንዲዋብ ሲመሽ ወደ ማታ አሰርቼ ነበር ሸካ አድርብኩታ። ዳሩ ምን ያደርጋል ባህር ማዶ ሄዶ ባመጣው ከቦርታ እየተጀቦለ የኔው ቀጭን ኩታ ለሳንዱቄ ሲታይ ለብል መና ሆነ። ባህል ግን ምንድን ነው?
ጠያቂም ወደ ውስጥ ገባ ብሎ የሚመረምር ብቻ ሳይሆን የምንኖርበትንም የራሳችን የምንለውንና ከእጃችን የሌለ የሚመስለውን የሚጠይቅ ነው። ከተጨባጭ ሁኔታዎች ጋርም መሄድ መቻል አለመቻሉን ትጠይቂያለች። ምንድን ነው የኮረኮረሽ?
አንደኛ ነገር የኔ የሚባል ነገር እየጠፋ ነው። የምታየው ነገር ሁሉ የእኛ የምንለውን ነገር በአደባባይ እያጣነው ነው። ከአለባበሳችን ጀምሮ እንዳለ ስብዕናችንንም እያጣ ነው ብዙዎቻችን። ያ ነው መነሻዬ። እንደገና ትልልቅ አባቶች በጣም በድሜ የገፉ ሰዎች የዘንድሮ ልጆች ምናምን ብለው ወቀሳ ነው የሚያመጡት እና የምንወቀስበትን አሁን ላይ ያለው ትውልድ መወቀስ የማይገባበት ደረጃ ላይ አለ። ምክንያቱም ሪዝኖች አሉት ያንን የሚያደርግበት። ግን ያ ደግሞ ሪዝን አለ ብሎ እንደፈለገ የራሱ ማንነትን ማጣትም የለበትም። ሁለቱንም ነው ለማንሳት የፈለግኩት ዜጋ።
ለፕሮግራሙ የተመደበው ሰዓት አለቀ። ከትግስት ጋር የጀመርነው ወግ ግን ተጀመረ እንጂ አላበቃም። በሚቀጥለው ሳምንት እንመለሳለን። ትግስትን አመሰግናለሁ። አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ የሚሰራጨውን ቅንብራችንን ነው። አሁን የመጨረሻውን
በማደግ ላይ ባሉ ሀገራት ላይ ያለውን የካርቦን ልቀት መጠንና የኃይል አጠቃቀም የተመለከተ አውደ ጥናት ዛሬ በአዲስ አበባ ተጀምሯል። አውደ ጥናቱ ነገ እንደሚከፈት በሚጠበቀውና የተለያዩ ሀገራት ባለሙያዎች ለሚሳተፉበት ዓለም አቀፍ ስብሰባ መንገድ የሚጠርግ ነው። እስክንድር ፍሬው ተከታዩን ዘገባ ልኳል።
ሀገራት ወደ ከባቢ አየር በሚለቁት የካርቦን ዳይኦክሳይድ መጠን ገንዘብ ወይም ቀረጥ ማስከፈል ካርቦን ፕራይሲንግ በካይ ከሆነው የኃይል አጠቃቀም ዘመኑ ወደሚጠይቀው ከካርቦን ነጻ የኃይል አጠቃቀም መሸጋገር የዛሬው አውደ ጥናት ትኩረቶች ናቸው። አዘጋጆቹ የከባቢ አየርና የአየር ንብረት ምርምር ማዕከል የኢትዮጵያ የልማት ምርምር ተቋም፣ ከባቢ አየር ለልማትና የዓለም ባንክ ናቸው። ዋነኞቹ የከባቢ አየር በካዮች ያደጉት ሀገራት ናቸው። አውደ ጥናቱ የካርቦን ልቀት መጠንንና የኃይል ሽግግርን በማደግ ላይ ካሉ ሀገራት አንጻር መመልከቱ ግን ከዚህ እውነታ ጋር እንደማይቃረን አዘጋጆቹ ይናገራሉ። በኢትዮጵያ የልማት ምርምር ኢንስቲትዩት የአካባቢና የአየር ንብረት ምርምር ማዕከል ዳይሬክተር የሆኑት ዶክተር ኃይለ ስላሴ መድህን ይህንኑ ነው የሚያብራሩት።
በተለምዶ የምናስበው ታዳጊ ሀገሮች እውነትም በአየር ንብረት ለውጥ በጣም ተጠቂ ናቸው፣ ነገር ግን በዚህ በኩል ብዙም የሚያደርጉት ነገር የለም የሚል አስተሳሰብ ነው የሚቀድመው። ነገር ግን ይሄ የተሳሳተ አስተሳሰብ ነው። እንደ ኢትዮጵያ ያሉ ታዳጊ ሀገሮች የእድገት አቅጣጫቸውን ከአየር ንብረት ለውጥ መቋቋም በሚችል መንገድ ማደግ እንዳለባቸው ነው ጥናቶችም ያሳዩት። አረንጓዴ ኢኮኖሚ መገንባት እንዳለባቸው ይሄም ለነሱ አዋጪ እንደሆነ እንዲሁም እንደሚቻል የ21ኛው ክፍለ ዘመን የእድገት መስመርም የተሻለ መንገድ እንደሆነ ጥናቶች ያሳያሉ። ይሄም ይመስለኛል ኢትዮጵያ የክላይሜት ሬዚሊየንት ግሪን ኢኮኖሚ የሚባለው ስትራቴጂዋ በ2019 ጀምሮ በፈረንጅ ፈቆጣጠር የተጀመረው ማስፈጸም ደግሞ 2011 የተጀመረው። ስለዚህ ይሄ አዲስ የእድገት አቅጣጫ እንደሚቻልና የተሻለ እንደሆነ ነው የምናምነው። እና አሁን ይሄ ስብሰባ የመረጣቸው ጉዳዮች ስንመጣ የካርበን ፕራይሲንግ ማለትም የካርበን ልቀት ላይ ዋጋ ማውጣት በቀረጥ መልክ ማለት ነው።
እያንዳንዱ ሀገር በሚለቀው የካርቦን ዳይኦክሳይድ መጠን እንዲከፍል ቀረጥ ማለት ነው።
አዎ። ይሄ ማለት እንግዲህ ዋናው መሰረታዊ ሀሳቡ ምንድን ነው? የካርበን ልቀት ዋጋ ከተቀመጠበት እና ይሄ ደግሞ በቀረጥ መንገድ አገሮች ካስፈጸሙበት ልክ እንደ ሌላው ቀረጥ የካርበን ልቀት የሚያመርቱ ድርጅቶች ባህሪ ይቀየራል። የካርበን ልቀታቸው ይቀንሳሉ። አንዱ እንግዲህ አካባቢውን አየር በአዎንታዊ መንገድ ይጠቅማል ማለት። ሌላው ጥቅሙ ገቢ ይሰበሰብበታል። ይሄ የተሰበሰበው ገቢ ደግሞ አረንጓዴ በሆኑ ኢንቨስትመንቶች ይውላል ማለት ነው።
ከኃይል ሽግግር አንጻር የሚደረገው ውይይትም እንደ ኢትዮጵያ ላሉ ታዳጊ ሀገሮች ያለው ፋይዳ ከፍተኛ መሆኑን ነው ዶክተር ኃይለ ስላሴ የሚናገሩት። የዓለም ባንክን በመወከል ከዋሽንግተን የመጡት የድርጅቱ ቀጣይነት ያለው ልማት የኃይል የከባቢ አየርና የአየር ንብረት ስራ አስኪያጅ ተመራማሪው ማይክ ቶማን ናቸው። የካርቦን ልቀት መጠንን መቀነስ ሁሉም ሀገሮች የገቡበት ስምምነት መሆኑን የገለጹት
At the 1992 UN Framework Convention on Climate Change, it was agreed globally that we would have
በ1992 የተባበሩት መንግስታት የአየር ንብረት ለውጥ ማዕቀፍ ስምምነት የወል የሆነ ነገር ግን የተለያዩ ኃላፊነቶች እንደሚኖሩን መግባባት ላይ ተደርሶ ነበር። ይህ በማደግ ላይ ያሉ አገሮች ችግሩን እንዳልፈጠሩትና ለመፍትሄውም ቀዳሚ ሚና መጫወት እንደማይኖርባቸው እውቅና የሰጠ ነው። የሀብታሞቹ አገሮች ኃላፊነት መሆኑን የጠቆመ ነው።
In the Paris Agreement in 2015, we did have a global agreement where every country, including Ethiopia, chose to put forward a commitment that it
በ2015ቱ የፓሪስ ስምምነት ግን ኢትዮጵያን ጨምሮ እያንዳንዱ ሀገር በብሔራዊ ደረጃ የተወሰነ ቁርጠኝነትን በማሳየት የካርቦን ልቀት መጠን ለመቀነስ የሚሰሩበት ዓለም አቀፍ ስምምነት ነበረን። በግልጽ እንደ ኢትዮጵያ አነስተኛ ገቢ ያላቸው ሀገሮች በተናጠል ሲታይ ለዓለም አቀፉ የአካባቢ አየር ችግር የሚያበረክቱት አነስተኛ ነው። ነገር ግን መንግሥት እንደ ተረዳው የካርበን ልቀትን መቆጣጠር የአየር ንብረትን የሚቋቋም አረንጓዴ ኢኮኖሚ ስትራቴጂ አካል ሊሆን ይገባል። በፓሪስ የተደረገው ዓለም አቀፍ ስምምነት አካልም ነው። ይህ በፋንታው የአየር ንብረት ለውጥን የመቋቋም አቅምን ሊያሳድግ ይችላል።
የዛሬው አውደ ጥናት ነገ የሚጀመረው ዓለም አቀፍ ስብሰባ መንደርደሪያ መሆኑን አዘጋጆቹ ገልጸዋል። ነገ የሚጀመረውና የዓለም አቀፍ የምርምር ተቋማት መረብ የሆነው ከባቢ አየር ለልማት የተሰኘው ተቋም የሚያዘጋጀው ስብሰባ በየዓመቱ በተለያዩ ሀገራት የሚካሄድ ነው። ከመቶ በላይ ተመራማሪዎችና ሌሎች እንግዶችም እንደሚሳተፉበት ነው የተጠቆመው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አሁን ደግሞ የዜና ማጠቃለያ እናነባለን። ህገወጥ ስኳር እየተዛወረ ነው በሚል በአምቦ ከተማ ዋና መንገድ ላይ ለተቃውሞ በወጡ ሰዎች ላይ የመከላከያ ሰራዊት አባላት ተኩስ ከፍተው 10 ሰዎችን ገድለዋል ሲሉ የአምቦ ከተማ የኮሚኒኬሽንስ ጉዳይ ኃላፊ ለአሜሪካ ድምፅ ሬዲዮ ተናገሩ። ከ15 ሰዎች በላይ ደግሞ ቆስለዋል ብለዋል። የሰራዊቱ አባላት እርምጃን ተከትሎ ሰልፈኞች በቁጣ የጭነት መኪናዎችን ማቃጠላቸውን ቃል አቀባዩ ተናግረዋል። የአሜሪካ ድምፅ ሬዲዮ ያነጋገራቸው የከተማ ነዋሪዎች አሁን ከተማዋ መሳሪያ በደገኑና በታጠቁ ትልልቅ መኪናዎች ተሞልታለች ብለዋል። ኬንያ ውስጥ ዛሬ የተካሄደው የፕሬዝዳንታዊ ማጣሪያ ምርጫ በፖሊሶችና በተቃዋሚዎች መካከል ግጭት አስከትሏል። ተቃዋሚዎች በሚበዙባቸው አካባቢዎች ደግሞ የምርጫ ጣቢያዎች ሳይከፈቱ ቀርተዋል። በግጭቱ ቢያንስ 2 ሰዎች በተኩስ ተገድለዋል። የምርጫ ኮሚሽን ኃላፊ ፋውላ ቼፑክቲ በምዕራብ ኬንያ ተቃዋሚዎች በሚበረቱባቸው አራት ወረዳዎች ላይ በጸጥታ ተግዳሮት ምክንያት ምርጫው እስከ መጪው ቅዳሜ ድረስ እንዲዘገይ መደረጉን አስታውቀዋል። የዩናይትድ ስቴትስ መከላከያ ሚኒስቴር ባለስልጣኖች ኒጀር ውስጥ በያዝነው ወር አራት አሜሪካውያን ወታደሮች ስለተገደሉበት እስላማዊ መንግስት ነኝ የሚለው ቡድን ስለከፈተው የድፈጣ ውጊያ ለዩናይትድ ስቴትስ የምክር ቤት አባላት ዛሬ ማብራሪያ ሰጥቷል። የፔንታጎን ማለት የዩናይትድ ስቴትስ ምክትል መከላከያ ሚኒስቴር ሮበርት ካርመን እና የአየር ኃይል ሜጀር ጀነራል አልበርት ኤልተን ከሀገሪቱ የህግ መወሰኛ ምክር ቤት የወታደራዊ ኃይሎች ኮሚቴ ጋር በዝግ ስብሰባ ተነጋግረዋል። የህግ መምሪያው ምክር ቤት የወታደራዊ ኃይል ኮሚቴ ደግሞ ለብቻው ተሰብስቦ አዳምጧል። የካታላን ክልል ፕሬዚደንት ካርለስ ቤግመንት ከስፓኝ የመገንጠል ጉዳይ ቀውስ ማስከተል በቀጠለበት በአሁኑ ወቅት በክልሉ የቅድሚያ ምርጫ ለማካሄድ የሚቻልበት ሁኔታ የለም በማለት እንዴት መግፋት እንደሚቻል የስፓኝ ምክር ቤት እንዲወስን ጠይቀዋል። ከመጪው ሳምንት ጥቅምት 24 ቀን ጀምሮ ፕሬዚደንት ዶናልድ ትራምፕ ለ12 ቀናት የእስያ ጉብኝት ወደ ጃፓን፣ ደቡብ ኮሪያ፣ ቻይና፣ ቪየትናም ያመሩና በእስያ ፓሲፊክ ሀገሮች የኢኮኖሚ ጉዳይ ላይ ይካፈላሉ።
አድማጮች፣ ለምሽቱ የያዝነው በዚሁ ማብቃታችን ነው። አሁን የትግርኛ ስርጭት ይቀጥላል። በእኛ በኩል ሰላም፣ ደህና ደሩ። Thank you.